ምዕራፍ 3 በመጽሐፍ ቅዱስ ላይ እምነት መጣል ትችላለህ? በመጽሐፍ ቅዱስ ውስጥ በርካታ ተስፋዎችና ምክሮች ይገኛሉ። ከዚህ አንጻር መጽሐፍ ቅዱስ ስለሚያስተምረው ነገር ለማወቅ ብትጓጓም በውስጥህ የተወሰነ ጥርጣሬ ያድርብህ ይሆናል። እንዲህ ያለ ጥንታዊ መጽሐፍ በሚሰጠው ተስፋና በያዘው ምክር ላይ እምነት መጣል ይቻላል? መጽሐፍ ቅዱስ አሁንም ሆነ ወደፊት ደስተኛ መሆን ስለሚቻልበት መንገድ የሚናገረውን ሐሳብ ልትተማመንበት ትችላለህ? በሚሊዮኖች የሚቆጠሩ ሰዎች መጽሐፍ ቅዱስ እምነት የሚጣልበት መጽሐፍ እንደሆነ ይስማቸዋል። አንተም እንዲህ ብሎ ለማመን የሚያበቁትን ምክንያቶች እንድትመረምር እንጋብዛለን። አንደኛው ነጥብ፣ በርግጥ መጽሐፍ ቅዱስ አስተማማኝ መረጃ የያዘ መጽሐፍ ነው? መጽሐፍ ቅዱስ ራሱ መክብብ 12:10 ላይ የእውነትን ቃል በትክክል መዝግቦ እንደያዘ ይናገራል። በእውነታው ዓለም ስለኖሩ ሰዎችና በትክክል ስለተፈጸሙ ክንውኖች ይገልጻል። ሉቃስ 1:3 እንዲህ ይላል፣ ክቡር ቴዎፍሎስ ሆይ እኔም በበኩሌ ሁሉንም ነገር ከመጀመሪያው አንስቶ በጥንቃቄ ስለመረመርኩ ታሪኩን በቅደም ተከተል ልጽፍልህ ወሰንኩ። ምዕራፍ 3 1ና 2 እንዲህ ይላል፣ ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ጳንጢዮስ ጲላጦስ የይሁዳ አገረ ገዢ፣ ሄሮድስ የገሊላ አውራጃ ገዢ፣ ወንድሙ ፊልጶስ ደግሞ የኢጡሪያስና የጥራኮኒዶስ አውራጃ ገዢ፣ ሊሳኒዮስ የአቢላኒስ አውራጃ ገዢ በነበሩበት ጊዜ፣ እንዲሁም ቀያፋና የካህናት አለቃው ሐና በነበሩበት ዘመን የአምላክ ቃል በምድረ በዳ ወደ ነበረው ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ብዙ የታሪክ ምሁራንና የአርኪኦሎጂ ወይም የመሬት ቁፋሮ ባለሙያዎች በመጽሐፍ ቅዱስ ውስጥ የተጠቀሱት ቀኖች፣ ሰዎች፣ ቦታዎችና ክንውኖች ትክክል መሆናቸውን አረጋግጠዋል። ሁለተኛው ነጥብ፣ መጽሐፍ ቅዱስ ጊዜ ያለፈበት መጽሐፍ አይደለም የምንለው ለምንድን ነው? መጽሐፍ ቅዱስ በተጻፈበት ዘመን የማይታወቁ በርካታ መረጃዎችን ይዟል። ለምሳሌ ያህል ሳይንሳዊ ስለሆኑ ጉዳዮች ይናገራል። ስለነዚህ ጉዳዮች ከሚናገራቸው ሐሳቦች መካከል አብዛኞቹ በዘመኑ ተቀባይነት አላገኙም ነበር። ሆኖም ዘመናዊ ሳይንስ መጽሐፍ ቅዱስ የሚናገረው ነገር ትክክል መሆኑን አረጋግጧል። መዝሙር 111:8 እንደሚለው መጽሐፍ ቅዱስ አሁንም ሆነ ለዘላለም ምንጊዜም አስተማማኝ ነው። ሶስተኛው ነጥብ፣ መጽሐፍ ቅዱስ ስለ ወደፊቱ ጊዜ በሚናገረው ነገር ላይ መተማመን የምንችለው ለምንድን ነው? ኢሳይያስ 46:10 እንደሚለው መጽሐፍ ቅዱስ ገና ያልተከናወኑትን ነገሮች አስቀድሞ የሚናገሩ ትንቢቶች ይዟል። በርካታ ታሪካዊ ክንውኖችን ከመፈጸማቸው ከረጅም ጊዜ በፊት በትክክል ተናግሯል። በተጨማሪም በዛሬው ጊዜ በዓለማችን ላይ የሚታየውን ሁኔታ አስደናቂ በሆነ መንገድ በዝርዝር ገልጿል። በዚህ ምዕራፍ ውስጥ አንዳንድ የመጽሐፍ ቅዱስ ትንቢቶችን እንመለከታለን። እነዚህ ትንቢቶች በትክክል ፍጻሜያቸውን አግኝተዋል።
ጠለቅ ያለ ጥናት። ዘመናዊ ሳይንስ ከመጽሐፍ ቅዱስ ጋር የሚስማማው እንዴት እንደሆነ እንመረምራለን። በተጨማሪም አንዳንድ አስደናቂ የመጽሐፍ ቅዱስ ትንቢቶችን እንመለከታለን። አራተኛው ነጥብ፣ ሳይንስ ከመጽሐፍ ቅዱስ ጋር ይስማማል። በጥንት ዘመን አብዛኞቹ ሰዎች ምድር በሆነ ነገር ላይ እንደተቀመጠች ያምኑ ነበር። ምድር ያለምንም ነገር ተንጠልጥላለች የሚለውን ቪዲዮ በድምፅ ብቻ አዳምጥ። በምዕራፍ 3 ስር የተጠቀሱትን ተጨማሪ መረጃዎች በሙሉ ለማግኘት jw.org ላይ ለዘላለም በደስታ ኑር የሚለውን ጽሑፍ ተመልከት።
መጽሐፍ ቅዱስ በተጻፈበት ዘመን ብዙ ሰዎች ስለ ምድር ቅርጽ ያላቸው አመለካከት የተሳሳተ ነበር። መጽሐፍ ቅዱስ ተጽፎ ካለቀ በኋላ የተጻፈ አንድ ንድፈ ሐሳብ ጽንፈ ዓለም የተገኘው ከእንቁላል እንደሆነ እንዲሁም ምድርን የተለያዩ ፍጥረታት እንደተሸከሟት ይገልጻል። ከዚህ በተለየ በ1473 ዓመተ ዓለም ሙሴ ምድር ያለምንም ነገር እንደተንጠለጠለ ይጽፏል። በ732 ዓመተ ዓለም ደግሞ ነቢዩ ኢሳይያስ ምድር ክብ እንደሆነ ይጽፏል። እነዚህ ሰዎች የጻፉት ነገር በወቅቱ ሰፊ ተቀባይነት ካገኘው ሐሳብ ጋር የሚቃረን ነበር። ግሪካዊው ፈላስፋ ፓይታጎረስ ምድር ክብ እንደሆነች የተናገረው ኢሳይያስ ከኖረበት ዘመን ከ200 ዓመት በኋላ ሳይሆን አይቀርም። እንደ አይዛክ ኒውተን ያሉ የሳይንስ ሊቃውንት ምድር ያለምንም ድጋፍ እንደተንጠለጠለች የደረሱበት ደግሞ ሙሴ መጽሐፍቱን ከጻፈ ከ3000 ዓመታት በኋላ ነው።
ከ3500 ዓመታት ገደማ በፊት የተጻፈው የኢዮብ መጽሐፍ ምን እንደሚል ተመልከት። ኢዮብ 26:7 እንዲህ ይላል፣ የሰሜኑን ሰማይ በባዶ ስፍራ ላይ ዘርግቷል፣ ምድርንም ያለምንም ነገር አንጠልጥሏል። መጽሐፍ ቅዱስ ምድር ያለምንም ነገር እንደተንጠለጠለች የሚናገር መሆኑ አስገራሚ ሆኖ ለምንድን ነው? ፀሐይ በውቅያኖሶች ላይ ያለው ውሃ እንዲተን ታደርጋለች። ከዚያም የተነነው ውሃ ዝናብ ሆኖ ከወረደ በኋላ ወደ ውቅያኖሶች ተመልሶ ይገባል። እስከ 1800ዎቹ ዓመታት ድረስ ሰዎች ይህን የውሃ ውደት በሚገባ አልተረዱትም ነበር። መጽሐፍ ቅዱስ ግን በሺዎች ከሚቆጠሩ ዓመታት በፊት ምን እንዳለ ተመልከት። ኢዮብ 36:27 እና 28 እንዲህ ይላል፣ እሱ የውሃ ጠብታዎችን ወደ ላይ ይስባል፣ ጭጋጉም ወደ ዝናብነት ይለወጣል። ከዚያም ደመናት ያዘንባሉ፣ በሰው ልጆችም ላይ ዶፍ ያወርዳሉ። ስለ ውሃ ውደት ቀለል ባለ መንገድ የሚናገረው ይህ ሐሳብ አስገራሚ ሆኖ ለምንድን ነው? አሁን ያነበብካቸው ጥቅሶች በመጽሐፍ ቅዱስ ላይ ያለህን እምነት ያጠናክሩታል? የስዕሉ መግለጫ እንዲህ ይላል፣ መጽሐፍ ቅዱስ ስለ ምድር የውሃ ውደት ይናገራል። አምስተኛው ነጥብ፣ መጽሐፍ ቅዱስ ወሳኝ ስለሆኑ ክንውኖች አስቀድሞ ተናግሯል። ኢሳይያስ 44:27 እስከ 45:2 እንዲህ ይላል፣ ጥልቁን ውሃ ደረቁን ወንዞችህንም ሁሉ አደርቃለሁ እላለሁ። ስለ ቂሮስ እሱ እረኛዬ ነው፣ ፈቃዴንም ሁሉ ሙሉ በሙሉ ይፈጽማል እላለሁ። ስለ ኢየሩሳሌም ዳግም ትገነባለች፣ ስለ ቤተ መቅደሱም መሠረትህ ይጣላል እላለሁ። ይሁዳ ለቀባው ለቂሮስ እንዲህ ይላል፣ ብሔራትን በፊቱ ለማስገዛት ነገሥታትን ትጥቅ ለማስፈታት እንዲሁም የከተማው በሮች እንዳይዘጉ መዝጊያዎቹን በፊቱ ለመክፈት ስል ቀኝ እጁን ሊያስኩት ለቂሮስ፣ እኔ በፊትህ እሄዳለሁ፣ ኮረብቶቹንም ደልዳላ አደርጋለሁ፣ የመዳብ በሮቹን እሰባብራለሁ፣ የብረት መቀርቀሪያዎቹንም እቆርጣለሁ። ባቢሎን ከመውደቋ ከሁለት መቶ ዓመት በፊት መጽሐፍ ቅዱስ የትኞቹን ዝርዝር ጉዳዮች አስቀድሞ ተናግሯል? መጽሐፍ ቅዱስ ስለ ባቢሎን ጥፋት አስቀድሞ ተናግሯል የሚለውን ቪዲዮ በድምፅ ብቻ አዳምጡ።
ስለ ወደፊቱ ጊዜ ሙሉ በሙሉ በትክክል መናገር የሚችል አንድም ሰው የለም። ያም ቢሆን ነቢዩ ኢሳይያስ በ732 ዓመተ ዓለም ገደማ እንደጻፈው ቂሮስ የተባለ ሰው ታላቅ ከተማ የሆነችውን ባቢሎንን ድል ያደርጋል፣ ወንዞቿን ያደርቃል፣ እንዲሁም የከተማዋ በሮች ክፍት ሆነው ይጠብቁታል። በዚህ ትንቢት ውስጥ ያሉት ዝርዝር ጉዳዮች በሙሉ እንደተፈጸሙ ታሪክ ያረጋግጣል። ነቢዩ ኤርምያስም ባቢሎንን አስመልክቶ ሲናገር የድንጋይ ቁልል እንደምትሆን እንዲሁም የሚኖርባት እንደማይገኝ ትንቢት ተናግሯል። ባቢሎን ስትራቴጂያዊ ቦታ ላይ ብትገኝም ውሎ አድሮ የድንጋይ ቁልል ሆናለች። አሁንም ድረስ ሁኔታው አልተለወጠም።
የፋርስ ንጉሥ ቂሮስና ሰራዊቱ በ539 ዓመት ዓለም የባቢሎንን ከተማ ድል እንዳደረጉ ታሪክ ያረጋግጣል። የግርጌ ማስታወሻው እንዲህ ይላል፣ አ ሲባል ዓመት ዓለም ማለት ነው፣ አ ም ደግሞ ዓመተ ምሕረት ማለት ነው። ከተማዋን ከጥቃት ይከላከል የነበረውን ወንዝ አቅጣጫ እንዲቀይር አድርገውታል። ክፍት በተተዉት በሮች በመግባት ከተማዋን ያለምንም ውጊያ መቆጣጠር ችለዋል። ይህ ከሆነ ከ2500 የሚበልጡ ዓመታት ቢያልፉም ባቢሎን አሁንም እንደፈራረሰች ትገኛለች። መጽሐፍ ቅዱስ ስለዚህ ጉዳይ ምን ትንቢት ተናግሮ እንደነበር ተመልከት። ኢሳይያስ 13 19 እና 20 እንዲህ ይላል፣ ከመንግሥታትም ሁሉ እጅግ የከበረችው የከለዳውያን ውበትና ኩራት የሆነችው ባቢሎን አምላክ እንደ ገለበጣቸው እንደ ሰዶምና እንደ ገሞራ ትሆናለች። ከዚያ በኋላ የሚቀመጥባት አይኖርም፣ እንዲሁም ከትውልድ እስከ ትውልድ ድረስ የመኖሪያ ቦታ አትሆንም። በዚያም አረብ ድንኳኑን አይተክልም፣ እረኞችም መንጎቻቸውን በዛ አያሳርፉም። በባቢሎን ላይ የደረሰው ነገር ይህ ትንቢት በትክክል እንደ ተፈጸመ የሚያሳየው እንዴት ነው? የስዕሉ መግለጫ እንዲህ ይላል፣ በዛሬው ጊዜ በኢራቅ የሚገኘው የባቢሎን ፍርስራሽ። ስድስተኛው ነጥብ፣ መጽሐፍ ቅዱስ በዛሬው ጊዜ በዓለማችን ላይ ስለሚታዩት ነገሮች አስቀድሞ ተናግሯል። መጽሐፍ ቅዱስ አሁን የምንኖርበትን ዘመን የመጨረሻዎቹ ቀናት በማለት ይጠራዋል። ሁለተኛ ጢሞቴዎስ 3 1 መጽሐፍ ቅዱስ ይህን ጊዜ አስመልክቶ ምን ትንቢት እንደያዘ ተመልከት። ማቴዎስ 24 6 እና 7 እንዲህ ይላል፣ ጦርነትና የጦርነት ወሬ ትሰማላችሁ፣ በዚህ ጊዜ እንዳትደናገጡ ተጠንቀቁ፣ ምክንያቱም እነዚህ ነገሮች መፈጸማቸው የግድ ነው፣ ሆኖም ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና በተለያየ ስፍራ የምግብ እጥረትና የምድር ነውጥ ይከሰታል። መጽሐፍ ቅዱስ በመጨረሻዎቹ ቀናት ምን ዓይነት ሁኔታ እንደሚኖር ተናግሯል። ሁለተኛ ጢሞቴዎስ 3 ከ1 እስከ 5 እንዲህ ይላል፣ ነገር ግን በመጨረሻዎቹ ቀናት ለመቋቋም የሚያስቸግር በአይነቱ ልዩ የሆነ ዘመን እንደሚመጣ ይህን ወቅ። ምክንያቱም ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ጉረኞች፣ ትቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ታማኝ ያልሆኑ፣ ተፈጥሯዊ ፍቅር የሌላቸው፣ ለመስማማት ፈቃደኞች ያልሆኑ፣ ስም አጥፊዎች፣ ራሳቸውን የማይገዙ፣ ጨካኞች፣ ጥሩ ነገር የማይወዱ፣ ከዳተኞች፣ ግትሮች፣ በኩራት የተወጠሩ፣ ከአምላክ ይልቅ ስጋዊ ደስታን የሚወዱ ይሆናሉ። ለአምላክ ያደሩ መስለው ይታያሉ፣ በሥራቸው ግን ኃይሉን ይክዳሉ። ከነዚህ ደግሞ ራቅ። መጽሐፍ ቅዱስ በመጨረሻዎቹ ቀናት የሚኖሩት አብዛኞቹ ሰዎች ምን አይነት ባህሪ እንደሚኖራቸው ተናግሯል። አንተ በግል የትኞቹን ባህሪያት በሰዎች ላይ ተመልክተሃል? አንዳንዶች እንዲህ ይላሉ፣
መጽሐፍ ቅዱስ ተረትና ፈታሪክ ነው።
አንተ መጽሐፍ ቅዱስ እምነት የሚጣልበት መጽሐፍ ነው ብለህ እንድታምን የሚያደርግህ ዋነኛው ማስረጃ ምንድን ነው?
ማጠቃለያ፣ ከታሪክ ከሳይንስና ከትንቢቶች የሚገኘው ማስረጃ መጽሐፍ ቅዱስ እምነት የሚጣልበት መጽሐፍ እንደሆነ ይጠቁማል። ክለሳ፣ በእርግጥ መጽሐፍ ቅዱስ አስተማማኝ መረጃ የያዘ መጽሐፍ ነው? መጽሐፍ ቅዱስ ከሳይንስ ጋር እንደሚስማማ የሚያሳዩ አንዳንድ ማስረጃዎች የትኞቹ ናቸው? መጽሐፍ ቅዱስ ስለ ወደፊቱ ጊዜ ሊነግረን የሚችል ይመስልሃል? እንዲህ ብለህ የመለስከው ለምንድን ነው? ግብ፣ በመጽሐፍ ቅዱስ ላይ ያለህን እምነት ለማጠናከር ምርምር አድርግ በሚለው ክፍል ስር ከተጠቀሱት ርዕሶች ወይም ቪዲዮዎች መካከል አንዱን አንብብ ወይም ተመልከት። ሌላ ግብ አውጣ።
ምርምር አድርግ። ከሳይንስ አንጻር ስህተት የሆነ ሐሳብ በመጽሐፍ ቅዱስ ውስጥ አለ? ድረ ገጻችን ላይ የወጣውን መጽሐፍ ቅዱስ ከሳይንስ ጋር ይስማማል የሚለውን ርዕስ አንብብ። የመጨረሻዎቹን ቀናት በተመለከተ እውነታው ምንድን ነው? ግንቦት 1 2011 መጠበቂያ ግንብ ላይ የወጣውን 6 የመጽሐፍ ቅዱስ ትንቢቶች ሲፈጸሙ እያየህ ነው የሚለውን ርዕስ አንብብ። ስለ ግሪክ ኃያል መንግሥት የሚናገሩት የመጽሐፍ ቅዱስ ትንቢቶች ፍጻሜያቸውን ያገኙት እንዴት ነው?
ሆኖም ትንቢቱ የእስክንድር ግዛት ተከፋፍሎ 4 መንግሥታት እንደሚወጡም ይናገራል። ታዲያ ይህ ትንቢት ተፈጽሟል? በትክክል።
ትንቢታዊው ቃል ብርታት ይሰጣል የሚለውን ቪዲዮ ተመልከት። አንድ ሰው ስለ መጽሐፍ ቅዱስ ትንቢቶች ሲያውቅ ለመጽሐፍ ቅዱስ ያለው አመለካከት የተለወጠው እንዴት እንደሆነ አንብብ። ቁጥር 5 2017 መጠበቂያ ግንብ ላይ የወጣውን አምላክ እንደሌለ ይሰማኝ ነበር የሚለውን ርዕስ አንብብ። ምዕራፍ 3 እዚህ ላይ አበቃ።